ይህ በምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምን አመሻችሁ በጌታ የተወደዳችሁ ክብራን አድማጮች። በዛሬው ምሽት ክፍለ ጊዜ ጥናታችን ተከታታዩን የኦሪት ዘዳግም መጽሐፍ ጥናታችንን እነሆ ይዘንላችሁ ቀርበናል። ባለፈው ምሽት ክፍለ ጊዜ ጥናታችን ጀምረነው የነበረውን የምዕራፍ 13ን ትምህርት ቀጥል በማድረግ እስከ ምዕራፍ 15 አብረን እንዘልቃለን። እስቲ ይህንን ዝማሬ በማስቀደም እንጋብዛችሁ።
ተመስገን ጌታዬ ክብር ገናንነት ለስም ይሁን። ተመስገን ኢየሱስ ሆይ ክብር ገናንነት ለስም ይሁን። ተመስገን ጌታዬ ክብር ገናንነት ለስም ይሁን። ተመስገን ኢየሱስ ሆይ ክብር ገናንነት ለስም ይሁን። መግለጥ እንዲቆይ ሳይደክም ጉልበቴ ኃይልን አስታጠቀኝ ክራይ መድኃኒቴ። በብዙ ውሽንፍር ቢያጥለቅል ጎርፉ ጥላቶች ባንተ ስም ሁሉም ተሸነፉ። ተመስገን ጌታዬ ክብር ገናንነቱ ለስም ይሁን። ተመስገን ኢየሱስ ሆይ ክብር ገናንነቱ ለስም ይሁን። ተመስገን ጌታዬ ክብር ገናንነቱ ለስም ይሁን። ተመስገን ኢየሱስ ሆይ ክብር ገናንነቱ ለስም ይሁን። የተገን ክብሬ መከታዬ ኃይል የሚታደሳል አንተን ትላዬ። ማይበሉ ተነስቶ ሊያሰጥመኝ ሲጋዛ በገሃዳ ያለው ረዳቴ ስትመጣ። ተመስገን ጌታዬ ክብር ገናንነቱ ለስም ይሁን። ተመስገን ኢየሱስ ሆይ ክብር ገናንነቱ ለስም ይሁን። ተመስገን ጌታዬ ክብር ገናንነቱ ለስም ይሁን። ተመስገን ኢየሱስ ሆይ ክብር ገናንነቱ ለስም ይሁን።
እንጸልይ። እግዚአብሔር አባታችን ሆይ በሕይወት ዘመናችን ለኛ ያደረከው ነገር ትልቅ ነው። አቤቱ ጌታችን ሆይ ተናግረን ዘርዝረንም ጌታ ሆይ መግለጽ እጅግ ያዳግተናል። ያንዳንዷን ደቂቃና ሰከንድ የምናልፈው ባንተ ቸርነትና ጥበቃ ነው። ኦ ጌታችን ሆይ ወደ አንተን ቀርባለን በተሰበረ ልብ። በአሁኑ ሰዓት እግዚአብሔር ሆይ ያንዳንዳችንን ተመልከተን። በሽተኞች ወገኖቼን እግዚአብሔር ሆይ ተመልከታቸው። በእስር ቤት የተጣሉትን ወገኖቼን ተመልከታቸው። እግዚአብሔር አምላኬ በወህኒ ቤት ያሉትን ወገኖቼን ተመልከታቸው። በጦር ሜዳ በቀበሮ ጉድጓድ ውስጥም ሆኖ ደግሞ ቃልህን የሚያደምጠውን ጌታዬ ሆይ ሁሉ እግዚአብሔር ሆይ በዚህች ሰዓት ደግሞ እንድትገናኛቸውና እንድትናገራቸው ለእያንዳንዱም እግዚአብሔር አምላኬ የልብ መሻታቸውን እንድትሰጣቸው ጸልያለሁ። መድኃኒታችንና ጌታችን ሆይ አንተ ከፊት ለፊታችን እለፍ። ኑሯችንን ምራ። እያንዳንዱን እርምጃችንን እግዚአብሔር ሆይ በቸርነት እንድትመራልን እንጸልያለን። አቤቱ ጌታችንና መድኃኒታችን ሆይ በዚህች ምሽት ደግሞ ነው እንደ ልማዳችን በፊት ቀርበናል። በዚህች ሰዓት ደግሞ መንፈሳዊ ምግብ ያስፈልገናል። እግዚአብሔር ሆይ ናመግበን፣ ቃልህን ስጠን። እግዚአብሔር አምላካችን ሆይ በዚህ እውነት ደግሞ ለዘላለም መኖር እንድንችልም እርዳን። በደላችንና መተላለፋችንን ሁሉ ይቅር በለን። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም አሜን።
አድማጮች ወደ ተስፋ ምድር ከገቡ በኋላ እስራኤላውያን አንድ ያምልኮ ስፍራ ብቻ እንዲኖራቸው የተነገራቸውና ስለ ሐሰተኛ ነቢያት የተሰጠው ማስጠንቀቂያ እንዲሁም ደግሞ ሐሰተኛ ነቢያትን እንዴት ማወቅ እንደሚቻል የተሰጠውን ማሳሰቢያ አንድ ባንድ ጠቅሰን ነበር። ዛሬም የዚህን ቀጣይ ክፍል እናቀርብላችኋለን። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና ዘዳግም ምዕራፍ 13 ከቁጥር 6 እስከ 9 ያለውን ስፍራ ተመልከቱ። ወሪ ዘዳግም ምዕራፍ 13 ከቁጥር 6 እስከ 9 እንዲህ ይላል። የናተ ልጅ ወንድም ወይም ወንድ ልጅ ወይም ሴት ልጅ ወይም በብብት ያለች ምስት ወይም እንደ ነፍስ ያለ ወዳጅ በስውርና ሄደን ከምድር ዳር ጀምሮ እስከ ምድር ዳር ድረስ ወደ አንተ የቀረቡትን ካንተም የራቁትን አንተን ከበው ያለው አሕዛብ ከሚያመልኳቸው አማልክት አንተም አባቶችም የምታውቃቸው ሌሎች አማልክትና አምልክ ብሎ ቢያስተ እሺ አትበለው፣ አትስማው፣ አይንህም አይራራለት፣ አትማረው፣ አትሸሽገው፣ ነገር ግን ፈጽመህ ግደለው። እርሱን ለመግደል በፊት ያንተ እጅ ከዚያ በኋላ የህዝቡ ሁሉ እጅ በላዩ ትሁን ይላል። የሞት ፍርድ በተፈረደበት ወንድም ላይ የመጀመሪያውን ድንጋይ መወርወር ያስፈራል። ይህን ማድረጉ ጭካኔ ቢመስልም እንኳ ሌሎች ብዙ ሰዎችን ከጥፋት ያድናል። ሰሜናዊው የእስራኤል መንግስት በመርኮ በተወሰደ ጊዜ ምን ነበር የሆነው? በብዙ ሺህ የሚቆጠሩ ሰዎች ተገደሉ። በሕይወት የተረፉትም ላሶራውያን ባሪያዎች ሆኑ። ታዲያ ያ ሁሉ ህዝብ ከመያልቅ ይልቅ ጥቂት ሐሰተኛ ነቢያት ቢገደሉ አይሻልም ነበርን? ዛሬ የምንመለከተው ወገኖቼ ይህንኑ ይመስላል። ብዙዎች ለህግ በመታዘዝና ህግን ከተላለፉ ግን ስለሚከተለው ፍርድ ክርስቲያናዊ ግንዛቤ የላቸውም። ወንጀለኞች ያለ ፍርድ ቢለቀቁ ችግር የማህበረሰቡ ነው። በቅርቡ አንድ ታዋቂ ወንጀለኛ በአንድ ምሽት ብቻ በሰባት ሴቶች ላይ ጥቃት አድርሶ ነበር። ጥቂቶቹ ተገለዋል። አንዷ አስገድዶ የመድፈር ወሲብ ተፈጽሞባታል። ጥቂቶቹ ደግሞ በደረሰባቸው ድብደባ ሆስፒታል ገብተዋል። እስቲ አስቡ፣ ብዙ ንጹህ ዜጎች ችግር ላይ ከመወድቁ ወንጀለኛው ተገቢውን ቅጣት ቢያገኝ አይሻልም ትላላችሁን? አስተውሉ ወገኖች፣ የእግዚአብሔር መንገድ የህይወት መንገድ ነው። ብዙዎቻችን የጥቃት ሰለባ ከመሆን ያድነናል። አስተዋላችሁ? ብዙዎቻችንን የጥቃት ሰለባ ከመሆን ያድነናል። አመለካከታችን የቅርቡን ብቻ ስለሆነ የገደለ መገደል እንደሌለበት እንከራከራለን። ቁጥር 10 ልብ በሉ። ከግብጽ ምድር ከባርነት ቤት ካወጣ ካምላክ ከእግዚአብሔር ሊያርቅ ወዷልና እስከ ሞት ድረስ በድንጋይ ውገረው ይላል። የሞት ፍርድን የደነገገ እግዚአብሔር ነው። ዛሬ ደግሞ በወንጀለኛ ላይ የሞት ፍርድን መፍረድ እንደኋላ ቀር ያስቆጠረ ነው። ብዙ ጊዜ ይገርመኛል እንደዚያ የሚሉ ሰዎች ራሱ እግዚአብሔርን አልሰለጠንክም ማለታቸው ነው። አሳዝንምን? አለን የሚሏትን ጥቂት ስልጣኔ ከየት እንዳመጡ እነዚህ ሰዎች ልጠይቃቸው ፈልጋለሁ። ወገኖቼ የስልጣኔያችን መሰረት የእግዚአብሔር ቃል ነው። ወጣም ወረደ መጨረሻውም ትልቁም ይሄው ነው። ዛሬ ግን ከእግዚአብሔር ቃል እየራቅን ነው። የእግዚአብሔር ቃል እንደ ኋላ ቀር እየተቆጠረ ነው። አንዳንድ ጊዜ ኋላ ቀር ከሚባሉ ገጠሮች ይልቅ ሰለጠን በሚሉ ዋና ዋና ከተሞች አሰቃቂ ወንጀሎች ይፈጸማል። ለምን? ምክንያቱም እንደ ወንጀሉ ሁኔታ ወንጀለኛ በሞታ ይቀጣል። እንደዚያ ማድረጉ ኋላ ቀር ተብሏል። በአንዳንድ ገጠሮች ለሊት በራቸውን እንኳ አይዘጉም። ሰለጠነ በምንለው ህዝብ መካከል ተቀምጠን ዋስትና የለንም። እኔ እጅግ ነው የሚገርመኝ። ቁጥር 11 እንመልከት። እስራኤልም ሁሉ ሰምተው ይፈራሉ፣ እንዲህም ያለ ክፉ ሥራ እንደገና በአንተ መካከል አያደርጉም ይላል። ከእውነተኛውና ሕያው አምላክ መራቅ የለባቸውም። እስከ ታዘዙት ድረስ ይባርካቸዋል። ይሁን እንጂ ባለመታዘዛቸው ፍርዱ ወረደባቸው። ከቁጥር 12 እስከ 14 ያለውን በኋላ ተመልከቱ። ማንኛውንም ነገር በችኮላ ማድረግ የለባቸውም። እነዚህ ሰዎች ማንኛውንም እርምጃ ከመወሰዳቸው በፊት ብዙ ማጥናትና መመርመር አለባቸው። ከቁጥር 15 እስከ 16 ያለውን ደግሞ አንድ ላይ እንመልከት። እርግጥ ነው ቢገኝ የዚያችን ከተማ ሰዎች በሰይፍ ስለት ፈጽሞ ትመታቸዋል። ከተማይቱን በርሷም ያለውን ሁሉ እንስሳውንም በሰይፍ ስለት ፈጽሞ ትመታቸዋል። ከተማይቱን በርሷም ያለውን ሁሉ እንስሳውንም በሰይፍ ስለት ታጠፋቸዋል። ቃኑን ሁሉ ወደ አደባባይ ተሰበስባል። ከተማይቱን ምቃን ሙሉ ለአምላክ ለእግዚአብሔር በሰዓት ፈጽመት አቃጥላል። ለዘላለምም ወናት ሆናለች። ደግሞም አትሰራም ይላል። ይህ ጭካኔ ይመስላል። እዚህ ላይ ደግሞ መላው የከተማው ህዝብ መደምሰስ እንዳለበት ነው የታዘዘው። ለምሳሌ ያህል በጣዖት አምልኮ ያልተሳተፈ ሰው ቢኖርስ? ለመሆኑ ያ ሰው ጣዖት አምልኮን ተቃውሞ ነበርን? ወይም ይህ ሰው ምን አገባኝ ብሎ ተቀምጧል? እነዚህ ሰዎች እንደ ወንጀለኛው ሁሉ ይቀጣሉ። ሁሉንም ነገር በዝምታ ማለፍ ክርስቲያናዊ ባህሪ የሚመስላቸው በጣም ብዙ ሰዎች ናቸው። አንዳንድ ክርስቲያኖች ወገኖቼ በጣም አስፈላጊና ወሳኝ በሆኑ ጉዳዮች እንኳ አቋማቸውን አይለዩም። ዝምታ ወርቅ ነው የሚል አባባል አለ። ይህንን የሚመርጡ ይመስለኛል። አድማጮቼ አንዳንድ ጊዜ ግን አቋማችንን መለየት ሲገባን ዝም ማለት በፍጹም ወርቅ ሊሆን አይችልም። እኔን ተለት በዚህ ስፍራ አልቀበለውም። በቁጥራቸው አናሳ የሆኑ ጣዖትን ያላመለኩ ሰዎች ድምጻቸውን ማሰማት አለባቸው። ቁጥር 17 እስከ 18 ያለውን አንብበን የዚህን የምዕራፍ 13ን ጥናታችንን እናጠናቅቃለን። በአምላክ በእግዚአብሔር ፊት ደስ የሚያሰኘውን ታደርግ ዘንድ ያምላክን የእግዚአብሔርን ቃል ስትሰማ የእግዚአብሔር መቅሰፍት ቁጣ ይመለስ ዘንድ ያበዛም ዘንድ እርም ከሆነ አንዳች ነገር በእጅ አይንጠልጠልብ ይላል። ይህ የመጨረሻ ጥቅሳችን ነው። ወገኖች በቤተ ክርስቲያን ውስጥ በውጭም ቢሆን የምናቃቸውን ክርስቲያኖች ሲያበላሹ ብናገኛቸው እንገስጻቸው። የሚያመልኳቸውን ጣዖታትንም ሁሉ ትክክል እንዳልሆነ በደንብ ብንነግራቸውና ከተሳሳቱበት መንገድ ብንመልሳቸው ሕይወትን እናደርጋለን ማለት ነው። ይህንን ለማድረግ እግዚአብሔር ይርዳን። ከዚህ በመቀጠል ደግሞ የዘዳግም ምዕራፍ 14ን ትምህርት አብረን እንመለከታለን። የዚህ የዘዳግም ምዕራፍ 14 አብይ ሐሳቡ ስለ እስራኤል ልጆች አመጋገብ የሚገልጽ ነው። አስተዋላችሁ? የዘዳግም ምዕራፍ 14 አብይ ሐሳቡ ስለ እስራኤል ልጆች አመጋገብ የሚገልጽ ነው። ጻፋችኋቸው? ምንም እንኳ ዘሌዋውያን ምዕራፍ 11 እና ዘዳግም ምዕራፍ 12 ዘሌዋውያን ምዕራፍ 11 እና ዘዳግም ምዕራፍ 12 ስለ እግዚአብሔር ሕዝብ ያመጋገብ ጉዳይ ቢናገሩም በዚህኛው ምዕራፍ ግን በዘሌዋውያን ከሰፈሩት ይልቅ የተብራሩ ደንቦችን እናገኛለን። ለዚህም የራሱ ምክንያት አለው። ምክንያቱም በዘሌዋውያን የተመዘገበው ያመጋገብ ሕግ በ40 ዓመቱ የምድረ በዳ ጉዞ በተግባር ተመክሯል። የሃይማኖት የለሾችን ልማድ መከልከል ይህ ርዕሳችን ነው። የሃይማኖት የለሾችን ልማድ መከልከል። ከቁጥር 1 እስከ 2 ያለውን ስፍራ ተመልከቱ። እናንተ ያምላካችሁ የእግዚአብሔር ልጆች ናችሁ፣ ለአምላክ ለእግዚአብሔር አንተ ቅዱስ ሕዝብ ነህና በምድርም ላይ ከሚኖሩ አሕዛብ ሁሉ ይልቅ ለርሱ ለራሱ ሕዝብ ትሆንለት ዘንድ እግዚአብሔር አንተ መርጧልና ስለሞተው ሰው አካላችሁን አትንጩ፣ በዓይኖቻችሁም መካከል ራሳችሁን አትላጩ ይላል። በዚያ ዘመን ሃይማኖት የለሽ የሆኑ ኋላ ቀር ልምምዶች የተስፋፉ ነበሩ። ዛሬም ወገኖቼ ያንኑ ልማድ ተከትሎ የሚሄዱ አንዳንድ ነገዶችን በምድራችን ላይ እናያለን። እነዚህ ሰዎች ፊታቸውን ይተለትላሉ። ይህም የሃይማኖታቸውና የአምልኳቸው አካል ተደርጎ ይወሰዳል። የእግዚአብሔር ሕዝብ ግን እንዲህ እንዲያደርጉ ፈጽሞ አልተፈቀደም። የአመጋገብ ሕጎችን የሚገልጸውን ደንብ ደግሞ ከዚህ ቀጥለን እንመለከታለን። የአመጋገብ ሕጎች ስለ ነጹትና ርኩስ ስለ ተባሉት እንስሳት በዘሌዋውያን መጽሐፍ ውስጥ ባቀረብኳቸው ጽሑፍ ዘርዘር አድርጌ አስቀምጫለሁ። ወዳጆቼ እግዚአብሔር ለሕዝቡ የሰጠው ምግብ ከሃይማኖታዊ ሥርዓትም የላቀ ነበር። ይህን በሥራ ላይ በማዋላቸው በሰውነታቸውም ቢሆን ብዙ ተጠቅሟል። ይህም በምዕት ዓመታት መካከል የተፈተነ እውነት ነው። ከዓመታት በፊት የአውሮፓ ምድር በድርቅ ተመትቶ ነበር። ታዲያ ያኔ ብዙ አሕዛብ በሞት ሲረግፉ፣ በአንጻሩ ግን አይሁዳውያን ፈጽሞ አልተነኩም ማለት ይቻላል። ስለሆነም ሕዝቡ ለድርቁ ተጠያቂዎች አይሁዳውያን ናቸው ይል ነበረ። በእርግጥ በዓለም ፊት የሚያመጡት ተጽዕኖ ባይኖርም ያኗኗርና የአመጋገብ ልማዳቸው ከዚያ ድርቅ ሰውሯቸዋል። እግዚአብሔር አዋቂ ነው ወገኖቼ። ሕዝቡን በትክክል ይመክራል። ሕዝቡን በትክክል ይመራል። ሕዝቡን በትክክል ይገራል። እንዴት ደስ ያሰኛል! እግዚአብሔር ይባረክ። ሁሉም አይነት አመጋገቦች ወገኖቼ በተዘወተሩበት ዘመን እየኖርን ነው። በጊዜው አመጋገብ ሁሉም ሰው የሚደሰት ይመስላል። እግዚአብሔር ለኔና ለናንተ የተለየ ያመጋገብ ስርዓት አልሰጠንም። ስጋብን በላም ባን በላም ከእግዚአብሔር ጋር ባለ ንብረት ላይ ምንም ለውጥ አያመጣም። አሁን የትኞቹ እንስሳት እንደሚበሉና የትኞቹስ ለምግብ እንደሚውሉ ቀጥለን እንመልከት። ከቁጥር 3 እስከ 6 ያለውን ስፍራ ተመልከቱ። እርኩስን ነገር ሁሉ አትብላ። የምትበላቸው እንስሳት እነዚህ ናቸው፤ በሬ፣ በግ፣ ፍየል፣ ዋላ፣ ሚዳቋ፣ የበረሃ ፍየል፣ አጋዘን፣ አጭ፣ በራይሌ፣ ድኩላ። ከእንስሶች ሰኮናው የተሰነጠቀውን፣ ጥፍሩም ለሁለት የተሰነጠቀውን፣ የሚያመሰቋውንም እንስሳ ሁሉ ትበላለህ ይላል። ሊበሏቸው የሚችሉት ንጹህ እንስሳት እነዚህ ነበሩ። የነጹትን እንስሳት መለየት የሚቻልባቸው ሁለት ዘዴዎች ነበሩ። እነዚህ ምልክቶች ለኛም ዛሬ መንፈሳዊ ትምህርት አላቸው። የእንስሳው ሰኮና የተሰነጠቀ መሆን ነበረበት። ይህ አንደኛው ዘዴ ነው ማለት ነው። አሳላችሁ፣ የእንስሳው ሰኮና የተሰነጠቀ መሆን ነበረበት። ይህ ባንደማኝ መንፈሳዊ ጉዞ ይመስላል። የተሰነጠቀው ሰኮና የመለየትን ህይወት ያመለክታል። አስተዋላችሁ? ጻፍ አድርጉ። የተሰነጠቀው የእንስሳው ሰኮና የመለየትን ህይወት ያመለክታል። ዛሬ ወደ ክርስቲያኑ ባህሪ ጠልቆ የገባ በርካታ አጋጥባቂነት እንዳለ አውቃለሁ። ራሳቸውን በአስሩ ትእዛዛት ማስገዛት ያቃታቸው አያሌ ሰዎች በቤተ ክርስቲያናት አሉ። ግን ሌሎች 25 ግጋትን አክለው በእነርሱ በመመራት ይኖራሉ። እግዚአብሔር በተሰነጠቀ ሰኮና ምሳሌነት የሚያመለክተው ይህንን ነው ብያላምንም። መሰንጠቅ የሚለው ቃል ሁለት ተቃራኒ ትርጉሞች አሉት። በአንድ ወገን መከፈል ወይም መለየት፣ በሌላ ወገን ደግሞ በአንድ ነገር ላይ መጣበቅ ሊሆን ይችላል። ጻፍ አደረጋችኋቸው? መሰንጠቅ የሚለው ቃል ሁለት ተቃራኒ ትርጉሞች አሉት። በአንድ ወገን መከፈል ወይም መለየት፣ በአንድ ወገን መከፈል ወይም መለየት፣ በሌላ ወገን ደግሞ በአንድ ነገር ላይ መጣበቅ ሊሆን ይችላል። ስለ መለየት ስንናገር አንድ ሰው ከአንድ ነገር ተለይቶ ከሌላው ነገር ጋር ሊጣበቅ ወይም ሊዛመድ እንደሚችል መግለጻችን ነው። ዋናው ነገር ከተወሰኑ ልማዶች ወይም ሱሶች መለየት አይደለም። አስተዋላችሁ? ዋናው ነገር ከተወሰኑ ልማዶች ወይም ሱሶች መለየት አይደለም፣ ለክርስቶስ መለየት ነው እንጂ። እናንተ ለክርስቶስ ስትለዩና ከእርሱ ጋር ኅብረትን ስታደርጉ የሕይወታችሁ ጉዞ ቅጽበታዊ ለውጥን ያመጣል። ሁለተኛው ነጥብ ደግሞ የነጹ እንስሳት መለያ የሚያመሰኩ መሆናቸው ነው። አስተዋላችሁ? ሁለተኛው ዘዴ ደግሞ የነጹ እንስሳት መለያ የሚያመሰኩ መሆናቸው ነው። እዚህም ስፍራ የምናገኘው መንፈሳዊ ትምህርት ከእግዚአብሔር ቃል ጋር ጊዜ መውሰድ እንዳለብን ነው። አስተዋላችሁ? ከእግዚአብሔር ቃል ጋር ጊዜ መውሰድ እንዳለብን ነው። ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል ይላል። መዝሙር 1 ሁለትን ተመልከቱ። መዝሙር 1 ቁጥር 2ን መመልከት ይቻላል። የመጀመሪያ ቁጥር ምስጉን ነው በማለት ይጀምራል። ምስጉን ሰው ደስ የሚሰኘው በእግዚአብሔር ሕግ ነው፣ እርሱንም ያሰላስላል። ማሰላሰል የሚለው ቃል ማመስኳት ከሚለው ጋር ይሄዳል። አስተዋላችሁ? ማሰላሰል የሚለው ቃል ማመስኳት ከሚለው ቃል ጋር ይሄዳል። ሐሳቡ ውስብስብ አንጀት ያላትን ላም በመጠቀም ተገልጿል። ላሟ ጧት ሳር በምትግጥበት ጊዜ ወደ አንደኛው የሆዷ ክፍል ይገባል፣ ሳሩ ማለት ነው። ቀን ኃይለኛ ሙቀት ሲመጣ ከዛፍ ስር ተኝታ ወይም ጥላ ቦታ ላይ ቆማ ታመሰኳለች። ይህ ደግሞ የበላችውን ሁሉ ወደ ሌላኛው የሆዷ ክፍል እንዲዞር ይረዳዋል። ማመስኳት ማለት ሳሩን እንደገና ማኘክ ማለት ነው። ተመልከቱ ወገኖቼ፣ የእግዚአብሔር ቃል በሕይወታችን ውስጥ እንዲህ መሆን አለበት። ደጋግመን እናጠናዋለን፣ እናሰላስለዋለንም። ክርስቲያን የጌታን ቃል በልቡ ውስጥ ሰውሮ ቢመላለስ ከእርሱ ጋር ያለው የየዕለት ኅብረት ይጠናከራል፣ ማደጉን በነገር ሁሉ ይገለጣል ማለት ነው። እርኩስ የተባሉት እንስሳት እነዚህን ሁለት መመዘኛዎች አያሟሉ። አንዳንዶቹ ያመሰኳሉ፣ ነገር ግን ሰኮናቸው የተሰነጠቀ አይደለም። አሳማ የተሰነጠቀ ሰኮና አለው፣ ነገር ግን አያመሰኳም። እንዲህ አይነቶች እንስሳት እርኩስ ተብሎ ተለይቷል፣ እናም ለምግብ አይሆኑም። ከቁጥር 9 እስከ 10 ያለውን ተመልከቱ። ደግሞም የተወሰኑ የውሃ ውስጥ ኗሪዎች እንስሳት እርኩስ ተብለው ተለይቷል። በውጭ ውስጥ ከሚኖሩት ሁሉ የምትበላቸው እነዚህ ናቸው። ክንፍና ቅርፊት ያላቸውን ትበላላችሁ፣ ክንፍና ቅርፊትም የሌላቸውን አትበሉም፣ ለእናንተ እርኩስ ናቸው ይላል። በውሃ ውስጥ የሚኖሩ እንስሳት በሁለት የሚታዩ ምልክቶች ይለያሉ። እነርሱም ክንፍና ቅርፊት ናቸው። እነዚህን ካሟሉ ለምግብነት ሊውሉ ይችላሉ። ከዚያ በመቀጠል ንጹህን እርኩስ ተብሎ የተለዩት አይዋፍ ተዘርዝረዋል። ራሳቸውን ወደ ኋላ መልሰው በሙሴ ሕግ ለመኖር የሚሞክሩ ሰዎች ሞልቷል። የአሳማን ሥጋ መብላት እንደማይገባ ጠንቅቀው ያውቃሉ። ንጹህ የሆኑትን ወፎች ሁሉ ብሉ፣ ሊበሉ የማይገባቸው ግን እንደነዚህ ናቸው፣ ንስር፣ ገዴ፣ አሳውጪ ይላል። ቁጥር 11 እና 12 ልብ ይሏል። ከጥቂት ዓመታት በፊት አንድ የሕክምና ባለሙያ የሆነ ወዳጅ ነበረኝ። ሕግ አጥባቂ ሲሆን ሁልጊዜ የአሳማ ሥጋ መብላት እንደሌለብኝ በመንገር ያደክመኝ ነበር። ታዲያ አንድ ቀን በስፖርት ሜዳ ሳለን የጥምባ አንሳ ወይም የአሳውጪ ሥጋ በልተ ታውቃለህን ስል ጠየቅኩት። እርሱም ነገሩን ቆቅልሽ እንደሆነበት በሚያሳይ አኳን ትክ ብሎ ተመለከተኝ። ከዚያም እንኳ ሊበላቸው ምንነታቸውን እንደማያውቅ ነገረኝ። እኔም ብታውቃቸው ነው የሚሻል፣ አንድ ቀን ራት ጋብዝ ይሆናል አልኩት። እርሱም የጥምባ አንሳ ጥብስ ይሆናል፣ ይህም የአሳማን ሥጋ የመብላትን ያህል መጥፎ ነው አልኩት። ያንን አላውቅም የሚል ምላሽ ነበር የሰጠኝ በቀላሉ። እናም ቢመለከተው እንደሚሻል ገምቼ ዘሌዋውያን ምዕራፍ 11ን እንዲያነብ ጋበዝኩት። ዘሌዋውያን ምዕራፍ 11ን በኋላ ተመልከቱ። አስራትን የሚመለከት ሕግ። ዘዳግም ምዕራፍ 14 ከቁጥር 22 እስከ 23 ያለውን ስፍራ ተመልከቱ። ከርሻ ከየዓመቱ ከምታገኘው ከዘር ፍሬ ሁሉ አስራትን ታወጣለ። ሁልጊዜ አምላክ እግዚአብሔር መፍራት ትማር ዘንድ ስሙ እንዲጠራበት በመረጠው ስፍራ በአምላክ በእግዚአብሔር ፊት የእህልን የወይን ጠጅህንም የዘይትንም አስራት የላምህንና የበግህንም በኩራት ብላ ይላል። የሚያገለግሉት ከሆነ እግዚአብሔር ሕዝቡን በቁሳዊ ሀብት እንደሚባርክ ቃል ገብቷል። እነርሱም ከዚያ ከተቀበሉት በረከት ማለትም ካመረቱት እህልና ከከብቶቻቸው አስራት ማውጣት ነበረባቸው። ይህም አስራት በጌታ ፊት በቤተ መቅደስ መበላት አለበት። ይህም በጌታ ፊት ትልቅ በዓል ይሆናል። ዘዳግም 14 ከቁጥር 24 እስከ 27 ያለውን ተመልከቱ። ባትችል ትሸጠዋል፣ የዋጋውንም ገንዘብ በእጅ ይዘ አምላክ እግዚአብሔር ወደ መረጠው ስፍራ ትሄዳለ። በዚያም በገንዘቡ ሰውነት የፈለገውን በሬ ወይም በግ ወይም የወይን ጠጅ ወይም ብርቱ መጠጥ ሰውነትም የሚሻውን ሁሉ ትገዛለ። በዚያም በአምላክ በእግዚአብሔር ፊት ትበለዋለ፣ አንተና ቤተሰብም ደስ ይላቸዋል ይላል። ከቤተ መቅደሱ ርቀው የሚኖሩ ከሆነና ከእህልና ከከብት የሚወጣውን አስራት ለማምጣት ከተቸገሩ ይሰጡታል። ከዚህ በስፍራው ሲደርሱ ለእግዚአብሔር የሚያቀርቡትን ስጦታ ይገዛሉ። በየሶስተኛው ዓመት መጨረሻ በዚያ ዓመት የፍሬን አስራት ሁሉ አምጥተ በአገር ደጅ ውስጥ ታኖረዋለ የሚለውን ቃል ደግሞ ቁጥር 28 ላይ እናገኛለን። ሕጉን በጥንቃቄ መመርመር ከቻላችሁ ወገኖቼ፣ ሕዝቡ ሦስት ዓይነት አስራት ይከፍሉ እንደነበር ትረዳላችሁ። ከፍሬያቸው ከአስሩ ሦስቱ እጅ ወደ እግዚአብሔር ይመጣል። ትረዳችሁ? ከፍሬያቸው ከአስሩ ሦስቱ እጅ ወደ እግዚአብሔር ይመጣል። አንድ አስረኛው ወዲያውኑ ለመቅደሱ ገቢ እንደሚሆን ይመስላል። ከዚያ በኋላ ግን በየሶስተኛው ዓመት መጨረሻ የሚከፈል አስራት አለ። ቁጥር 9ን ተመልከቱ። ለሕዝባቸው መንፈሳዊ አገልግሎት የሚያበረክቱት ሌዋውያን እንክብካቤ ያገኙ ዘንድ እግዚአብሔር ይፈልጋል። እንዲሁም የድሆች ጉዳይ ግድ እንደሚለው በዚህ ስፍራ ማለትም በቁጥር 9 ላይ መመልከት ይቻላል። እግዚአብሔር አድማጮቼ ለወገኖቹ ለሕዝቡ ማለትም ለኛ ይገደዋል። እግዚአብሔር የተመሰገነ ይሁን። እንግዲህ አድማጮች የዛሬው የዘዳግም ምዕራፍ 14 ጥናታችን በዚሁ አበቃ። በመቀጠል ደግሞ ምዕራፍ 15ን አብረን እንመለከታለን። የዚህ የዘዳግም ምዕራፍ 15 አብይ ሐሳቡ የእግዚአብሔር ጸረ ደህንነት መርሃ ግብር እንዲሁም ስለወደው ገብ ባሪያ የሚገልጽ ነው። አንድ ጊዜ ልድገምላችሁ። አብይ ሐሳቡ የእግዚአብሔር ጸረ ደህንነት መርሃ ግብር እንዲሁም ስለወደው ገብ ባሪያ የሚናገር ነው። በደህንነት ላይ ስለሚካሄዱ ፕሮግራሞች ዛሬ ብዙ እንሰማለን። የሰው ልጅ በርካታ ፕሮግራሞችን ነድፏል፣ ግን ውጤታማ አልሆኑ። ነገር ግን እግዚአብሔር በዚህ ላይ ያተኮረና ግቡን የሚመታ ፕሮግራም አለው። በዚሁ ምዕራፍ ውስጥ ወዶ ገባ ስለሆነው ባሪያ የሚናገር ክፍልም አለ። እናም በመጨረሻ በዚህ ምዕራፍ የተሟላ መስዋዕት ስለሆነው እርሱም ስለ ክርስቶስ የተጻፈውን እናገኛለን። የሰንበት አመት ዘዳግም ምዕራፍ 15 ቁጥር 1ን ተመልከቱ። በየሰባቱ አመት መጨረሻ የዕዳ ምህረት ታደርጋለ ይላል። ያንዳንዱ ሰባተኛ አመት የሰንበት አመት ነው። በዚህ አመት ምህረት ይደረጋል። ቁጥር 2ን ደሞ አለፍ ብላችሁ ተመልከቱ። ለምህረቱም የሚገባ ወግ ይሄ ነው። አበዳሪ ሁሉ ለባልንጀራው ያበደረውን ይተዋል። የእግዚአብሔር ይቅርታ ታውጇልና ያበደረውን ከባልንጀራው ወይም ከወንድሙ አይሻ። ከእንግዳ ላይ ያበደርከው መፈለግ ትችላል። በወንድም ላይ ያለውን ሁሉ ግን እጅ ይተዋል ይላል። በየሰባት አመቱ ምድሪቱ ማረፍ እንዳለባት እግዚአብሔር ቀደም ብሎ ነግሯቸዋል። አሁን በየሰባት አመቱ ስለሚደረገው ምህረት እንማራለን። አስተዋላችሁ? ከዚህ በመቀጠል እንግዲህ በምዕራፍ 15 ውስጥ በየሰባት አመቱ ስለሚደረገው ምህረት ነው የምንማረው። እስራኤላውያን ሰባት አመት ያለፈውን የረጅም ጊዜ ዕዳ አይቀበሉም። የረጅም ጊዜ ብድር ተመልሶ ለባለቤቱ ሊመጣ አይችልም። ሰባተኛው አመት ከደረሰ ጊዜያዊም ይሁን የረጅም ጊዜ ብድር ሁሉ መሰረዝ ነበረባቸው። ይህ ደግሞ የሀብትን መመጣጠን ለማምጣት ወደር የሌለው ዘዴ ነው። ምክንያቱም ለሁሉም ሰው እኩል እድልን ይሰጣልና። እንግዲህ የተከበራችሁ አድማጮች የዛሬው ምሽት ጥናታችን በዚህ ላይ ይጠናቀቃል። የዚህን ተከታይ ክፍል በነገው ምሽት ክፍለ ጊዜያችን ይዘንላችሁ እንቀርባለን። እስከዚያው ድረስ ደህና ደሩ።
Yeah.